ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ባለፈው እሁድ ሌሊት በጅጅጋ ከተማ በደረሰ ድንገተኛ የጎርፍ አደጋና በአፋር ክልል በጣለው በረዶ የቀላቀለ ዝናብ ምክንያት እስካሁን የ28 ሰዎች ሕይወት ሲያልፍ ሌሎች 84 ሰዎች ላይ ከባድ ጉዳት መድረሱን በረዶ የቀላቀለ ዝናብና የመንግስቱን ብዙሃን መገናኛ ጠቅሶ አሶሺየትድ ፕሬስ ዘግቧል። ዝርዝሩም በምሽቱ አብይ ርዕስ ይዘናል።
መደበኛው ሳምንታዊ ቅንብር ሐኪሞን ይጠይቁና ንግድና ምጣኔ ሀብት በሁለተኛው አጋማሽ ይጠብቋችኋል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ከዛሬ ማክሰኞ መጋቢት 28 2008 ዓ.ም ዝግጅታችን ጋር ተረኛ አስተናጋጆች አሉላ ከበደና
አዳነች ፍስሐየንን ከፕሮግራም አቀነባባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ዜና እናሰማለን። ኢትዮጵያ በበርበራ ወደብ በኩል የሚተላለፈውን የንግድ ይዘት ለማጠናከር ስትል ከሶማሊላንድ ጋር ውል እንደተፈራረመች ብሉምበርግ የዜና አገልግሎት ዘግቧል። ኢትዮጵያ ይህን ውል የፈረመችው በጎረቤት ሀገር ጅቡቲ በኩል የሚተላለፈው የሸቀጣሸቀጥ ይዘት በመጣበቡ እንደሆነ ባለሥልጣኖች መግለጻቸውን ዘገባው አክሏል። ባለፈው ሐሙስ በተደረገው ስምምነት መሰረት የሁለቱን ሀገሮች የጣምራ ስራዎችን ለማንቀሳቀስ ሲባል ኮሚቴ እንደተመሰረተና ትራፊክ በአዲስ መልክ እንደተቀየሰ ከፊል ራስ ገዝ የሆነችው ሶማሊላንድ የውጭ ጉዳይ ሚኒስቴር የኢኮኖሚና የንግድ አማካሪ ሻርማርኬ ጃማ ትላንት እንደገለጹ የብሉምበርግ ዘገባ ጠቅሷል። በየብስ የተከበበችው ኢትዮጵያ በሀገሪቱ በተከሰተው ድርቅ ምክንያት ካለፉት 12 ወራት ወዲህ የምታስገባውን የእህል ብዛት ከእጥፍ በላይ እንደጨመረች ዘገባው ገልጿል።
6 ተጨማሪ የአልሻባብ ወታደራዊ አዛዦች ካለፉት ጥቂት ቀናት ወዲህ በአፍሪካ ህብረት ሰላም ጠባቂ ኃይሎች በሶማሊያ ብሔራዊ ሰራዊት እንደተገደሉ የአፍሪካ ህብረት ተልእኮ ባወጣው መግለጫ አስታወቀ። የአካባቢው የአልሻባብ የስለላ ክፍል ኃላፊ ሐሰን አሊ ድሁሬ እንደተገደለ ሮይተርስ የዜና አገልግሎት ዘግቧል። የአማጽያኑ ቃል አቀባይ ድሁሬ እንደተገደለ አመልክቷል። ስለሌሎቹ ግን ማረጋገጫ አልሰጠም። የተባበሩት ኃይሎች በአሸባሪ ቡድን ላይ የሚያካሄዱትን ውጊያ ባጠናከሩበት በአሁኑ ወቅት በአንድ ሳምንት ጊዜ ውስጥ የተገደሉት የጽንፈኛው ቡድን ወታደራዊ አዛዦች ቁጥር 7 መድረሱም ተዘግበዋል።
ዓለም አቀፍ የወንጀል ችሎት በኬንያው ምክትል ፕሬዚደንት ዊሊያም ሩቶ ላይ ተመስርቶ የነበረውን በስብዕና ላይ ወንጀል የመፈጸም ክስ ሰርዟል። ችሎቱ ዛሬ በተናገረው መሰረት ዳኞቹ በሩቶና አብረዋቸው በተከሰሱት ጃሽዋ አራፕ ሳንግ ላይ ተመስርቶ የነበረው ክስ እንዲሰረዝ 2-1 ድምፅ ወስነዋል። ዳኞች ቺሌ ኢቦዬ ኦሲንጆ እና ሮበርት ፍሬምክ አቃቤነ ሕግ ተከሳሾቹን ለፍርድ ለማቅረብ የሚያስችል ማስረጃ ባያቀርቡም ክሱን የመሰረዙ ውሳኔ ለወደፊት በዓለም አቀፉ ችሎቱም ሆነ በአገር ውስጥ ክስ አይኖርም ማለት አይደለም ብለዋል። ሩቶ እንደ አውሮፓ አቆጣጠር በ2007 እና በ2008 ዓ.ም ኬንያ ላይ በተካሄደው የድኅረ ምርጫ ግጭት ለተፈጸሙት ግድያዎች ሕዝብን በግዴታ በማፈናቀልና በወከባዎች ተጠያቂ ናቸው በሚል ነበር የተከሰሱት። የሀገሪቱ ሬዲዮ ስርጭት ኃላፊ ሳንግም በወንጀሉ ሚና ተጫውተዋል በሚል ነበር ክስ የተመሰረተባቸው። በግጭቱ ወቅት 1100 የሚሆኑ ዜጎች እንዳለቁ ይገመታል። የኬንያው ፕሬዚደንት ኡሁሩ ኬንያታ ግጭቱን በማስተባበር ተግባር በመርዳት በስብና ላይ ወንጀል ፈጽመዋል ተብለው በአምስት ወንጀሎች ተከሰው እንደነበር የሚታወቅ ነው። ፕሬዚዳንቱን ለፍርድ ለማቅረብ የሚያስችል በቂ ማስረጃ አልተገኘም በሚል ባለፈው ዓመት ግንቦት ወር ላይ ክሱ ተሰርዟል።
የኡጋንዳው ተቃዋሚ መሪ ኪሳ ቤሲጄ በዚህ ሳምንት ከእስር ተፈተው ነጻ መሆን ነበረባቸው። ቤሲጄ ካለፈው የካቲት ወር አጋማሽ የኡጋንዳው ምርጫ ወዲህ በመኖሪያ ቤታቸው በቁም እስር ላይ ይገኛሉ። ሆኖም ዛሬ ከመኖሪያ ቤታቸው ወጣ ሲሉ እንደገና በፖሊስ ቁጥጥር ስር ውለዋል። ኤሊዛቤት ፖላት ከካምፓላ ተከታዩን አጠናቅራለች። ትዝታ ብላቸው ይዛው ቀርባለች።
የኡጋንዳ ባለስልጣናት ተቃዋሚ መሪው ኪዛ ቢሴጂ ዛሬ ማክሰኞ በፓርቲያቸው ማዕከል በሚደረግ የጸሎት ስነ ስርዓት ላይ ሊገኙ እንደሚችሉ ነግሯቸው ነበር። ቢሴጂ ወደ አንድ ቦታ ሲያመሩ ሕዝብ እርሳቸውን መከተል የተለመደ ነው። ዛሬም ታዲያ ይሄው ነው የሆነው። መሪው ከካምፓላ ወጣ ብሎ ከሚገኝ ቤታቸው ወደ መሀል ከተማ ሲያቀኑ ደጋፊዎቻቸው ተከተሏቸው። አንደኛው ደጋፊ ቢሴጂ እንደገና የታሰሩበትን ሁኔታ ሲያስረዳ ገና መንገድ ስንጀምር ፖሊሶች የመረጥነው መንገድ ዘግተው እንዳናልፍ ከለከሉን ወደ መሃል ከተማ የሚያመሩ መንገዶች ሁሉ በፖሊሶች ታጠሩ ብሏል። ፖሊሶቹ ወዲያው ቢሴጂን ቁጥጥር ስር አውለው ከካምፓላ ወጣ ብሎ ወደሚገኝ ናጋላማ ፖሊስ ጣቢያ ወሰዷቸው። አንድ የፖሊስ ቃል አቀባይ ቢሴጂ በሕገ ወጥ ሰልፍ በመሳተፍ ነው የተከሰሱት ብሏል። የቢሴጂ እስራት በደጋፊዎቻቸው ዘንድ ቁጣና ቀቢጸ ተስፋን አስከትሏል። አንዱ እንዲህ ሲል ገልጾታል።
We feel as if we are living in a country which is not ours. Yeah, we really feel that this country is being owned by one person and that is
በገዛ ሀገራችን ባዕድ ሆነን ነው የሚሰማን። ሀገሪቱ የኛም እንዳልሆነች በእውነቱ ፕሬዝዳንት ዩዌሪ ካጉታ ሙሴቬኒ ይህችን አገር የግላቸው ብቻ እንዳደረጓት ነው የሚሰማን። ዩጋንዳ የዩጋንዳውያን ሁሉ መሆኑ አቀርቶ የርሳቸውና የቤተሰባቸው ብቻ የሆነች ያህል ነው የሚሰማን።
ቢሴጂ ከካቲቱ የአገሪቱ ምርጫ በፊትም አያሌ ጊዜያት ታስረው እንደነበር ድምፅ ከተሰጠበት ቀን በኋላም ለአንድ ወር ተኩል እንደታሰሩ ይታወቃል። ያን ምርጫ 60 በመቶን ድምፅ አገኘው በማለት ፕሬዝደንት ሙሴቬኒ ማሸነፋቸውና ለአምስተኛ ጊዜ ስልጣን መቆጣጠራቸው ይታወሳል። ቢሴጂ 35 በመቶን ድምፅ በማግኘት ሁለተኛ ተብለው ነበር። ምርጫው የተጭበረበረ መሆኑን ቢናገሩም እንዲታሰሩ ስለተደረገ በፍርድ ቤት ሊከራከሩ አልቻሉም።
በኮንጎ ሪፑብሊክ መዲና ብራዛቪል ትላንት በተደረገ የተኩስ ልውውጥ 3 ፖሊሶችና 2 አጣቂዎች እንደተገደሉ ተዘግቧል። ውጊያው የተከፈተው የሀገሪቱ ፕሬዝዳንት ደኒስ ሳንሱ ንጎሶ በአጨቃጫቂ ምርጫ ለሶስተኛ ጊዜ ካሸነፉ በኋላ ነው። ፖሊሶች እንደሚሉት እንጃዎች የተባሉ ጸረ ንጎሶ ሚሊሻ የቀድሞ አባላት በአካባቢው የፖሊስ ጣቢያ በወታደራዊና በመንግስት መስሪያ ቤቶች ላይ ወረራ አካሂደው በእሳት አጋይተውታል።
አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የዕለተ ማክሰኞ ዝግጅታችን ነው። የፓናማ ወረቀቶች በድብቅ ባንክ ውስጥ የሚቀመጡ ገንዘቦችን በሚመለከት ሾልኮ የወጡት እጅግ ብዙ የሆኑ ሰነዶች በአፍሪካ ያሉ ትልልቅ ስሞችን ጠቅሰዋል። በብዛቱና ግዝፈቱ በታሪክ ታይቶ የማይታወቅ የተባለው ሰነድ ሾልኮ መውጣት 12 የአገሮች መሪዎች የሚገኙባቸው 143 ፖለቲከኞች ሀብታቸውን ወይም የሀብት ክምችታቸውን ለመደበቅና ግብርም ወይም ቀረጥ ላለመክፈል ሲሉ ገንዘባቸውን በውጭ አገር ባንኮች ማስቀመጣቸውን ያመለክታል። በሰነዱ ከተጠቀሱት የአፍሪካውያን መካከል የደቡብ አፍሪካው ፕሬዚዳንት ጃኮብ ዙማ የእህት ልጅ፣ የኮንጎ ዲሞክራሲ ሪፐብሊክ ፕሬዚዳንት ጆሴፍ ካቢላ መንታ እህት፣ አሁን በእስር ላይ ያሉት የቀድሞ የናይጄሪያ የነዳጅ ዘይት ሀብት ያለው ዴልታ ክፍለ ግዛት አስተዳዳሪና የአንጎላ የነዳጅ ዘይት ሚኒስትር ይገኙባቸዋል። አንጎላ ከናይጄሪያ ቀጥላ ከፍተኛ የነዳጅ ክምችት ያላት የነዳጅ አምራች ሀገር ናት። ገንዘብ በውጭ ሀገር በማስቀመጥ ራሱ ወንጀል ባይሆንም አንዳንድ የአፍሪካ ሀገር መሪዎች ከህዝብ የዘረፉትን ገንዘብ ለመደበቅ በውጭ ባንኮች እንደሚያስቀምጡ አፍሪካውያን የሚያውቁትን ነገር ሰነዶቹ አረጋገጡ ማለት እንደሆነ በጀት በማስተዳደር ስራ የተሰማሩ ስታንሊ ኦቾኑ ገልጠዋል።
የአይስላንድ ጠቅላይ ሚኒስትር ከፓናማ ወረቀቶች ሾልኮ መውጣት ጋር በተያያዘ ዛሬ ከስልጣናቸው በፈቃዳቸው ተሰናብተዋል። በውጭ ሀገራት ካላቸው አጠያያቂ የመዋለ ንዋይ ፍሰት ጋር በተያያዘ የተቃውሞ ማዕበል ስለተነሳባቸው ነው ከስልጣን የወረዱት። የሀገሪቱ ፕሬዚደንት አሎፉ ራግናር ግሪምሰን ጠቅላይ ሚኒስትሩ መንግስቱንና ምክር ቤቱን አፍርሰው አዲስ ምርጫ ለማካሄድ ያቀረቡትን ሀሳብ አልተቀበሉም ነበር። የአይስላንድ ጠቅላይ ሚኒስትርና ባለቤታቸው ሰነዶች በሾለኩበት የፓናማ የህግ ተቋም እርዳታ ኩባንያ መመስረታቸው ከታወቀ በኋላ ከስልጣን እንዲወርዱ በሺዎች የሚቆጠሩ ተቃዋሚዎች ጫና ሲያደርጉባቸው ቆይተዋል። ጠቅላይ ሚኒስትሩ ግን የፈጸምኩት ህገ ወጥ ተግባር የለም፣ መክፈል ያለብኝን ግብር ሁሉንም ከፍያለሁ ሲሉ አስተባብለዋል።
ከዚሁ ዜና ጋር በተዛመደ በውጭ ባንኮች ተደብቀው የሚቀመጡ እጅግ ከፍተኛ መጠን ያላቸው የተለያዩ ሀገሮች የገንዘብ ክምችቶች አስመልክቶ ፓናማ ውስጥ ከሚገኝ የህግ ተቋም ሾልቆ የወጣው ይህ ሚስጥር ሰነድ የሚያስከትለው ነገር ምን እንደሆነ እስካሁን ለጊዜው በግልጽ አይደለም ተብሏል። ገና ተጨማሪ ሰነዶች እንደሚወጡም ይጠበቃል። በዓለም ዙሪያ ያሉት መንግስታት ግን ምርመራ ለማካሄድ መዘጋጀታቸውን የገለጡት ሌሎች ደግሞ መሰረት የለም በማለት ያወግዙታል። የፓናማ ፕሬዚዳንት ሁን ካርሎስ ቫሬላ የአገሪቱ የገንዘብ ስርዓት ለሙስና እንዳይጋለጥ የሚያደርግ ማንኛውንም አይነት ምርመራ ማካሄዱን መንግስታቸው በበጎ እንደሚቀበለው ነው ያመለከቱት። ሞሳክ ፎንሴካ የተባለው የፓናማ ያለው የህግ ተቋም ከመሰረቱት ሰዎች አንዱ ራሞን ፎንሴካ የጣስነው ህግ የለም በማለት በጥብቅ አስተባብለዋል። በኩባንያው ላይ ማነጣጠሩ ፍትሐዊ አይደለም ይላሉ። የተቋም በዩናይትድ ስቴትስ ቢሆን ኖሮ እንዲህ ባልተተኮረበት ነበር ነው ያሉት።
በመጨረሻም የዓለም አቀፍ የገንዘብ ድርጅት ኃላፊ ክሪስቲን ለጋርድ በዓለም ደረጃ ያሉት የኢኮኖሚ ተግዳሮቶችን ለመወጣት ዓለም መተባበር እንዳለበት አሳስበዋል። ተግዳሮቶቹ የእድገት ማዝገምን፣ የሸቀጣሸቀጥ ዋጋ መውረድንና ብዙ መንግስታት ሊያካሂዱት የሚችሉ የገንዘብ ትግል ያሉትን እንደሚያካትት ገልጸዋል። የእድገቱ ሁኔታ ከሚገባው በላይ ረዘመ ጊዜ አዝግሞ ቆይቷል ሲሉ ለጋርድ በፍራንክፈርት ጀርመን ባደረጉት ንግግር ጠቁመዋል። በበለጸጉት ሀገሮች የተንጸባረቁ ተግዳሮቶች ያሏቸውን ዘርዝረዋል። በዩናይትድ ስቴትስ የዶላር ዋጋ መጠንከር እድገትን እንደገደበ፣ የመዋለ ንዋይ ፍሰት ዝቅ ማለትና የስራ አጥነት መበራከት በአውሮፓ ቀጠና ያሉትን ሀገሮች አላንቀሳቅስ ማለቱን፣ እንዲሁም የእድገት መዳከምና የገንዘብ ግሽበት ተጣምረው የጃፓን ኢኮኖሚን እየጎዱ መሆናቸውን የዓለም አቀፍ የገንዘብ ድርጅት ኃላፊዋ አስገንዝበዋል። ለጋርድ በሌላ በኩል ደግሞ ብሩህ ተስፋ የታየባቸው ያሏቸውን ሀገሮች መጥቀሳቸው አልቀረም። በህንድ ጠንካራ እድገትና የገቢ ከፍ ማለት ታይቷል። በደቡብ ምስራቅ እስያ ኢንዶኔዥያ፣ ማሌዥያ፣ ፊሊፒንስ፣ ታይላንድና ቪየትናም ጥሩ እየሰሩ ናቸው ብለዋል ለጋርድ። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
አዳነች ፍስሐየንን። የሰዓቱን የዓለም ዜና ነበር የሰማችሁት። አሁን ቆየት ብለው ከሚሰሙት ዝግጅቶቻችን አንዳንዱን እናስቀድም።
አዳማቹ ያሉት ነገር ትክክል ነው። ኮሌስትሮል መድኃኒት የሚሰራው መድኃኒቱ እስከተወሰደ ድረስ ብቻ ነው ኮሌስትሮሉን ዝቅ አድርጎ የሚይዘው እንጂ ኮሌስትሮሉ ከፍ ያለበት ሰው መድኃኒቱን ሲውጥ ለአንዴና ለመጨረሻ ጊዜ ኮሌስትሮሉ ከፍ እንዳይል የሚያደርግ መድኃኒት እስካሁን ድረስ አልተሰራም።
ፕሮፌሰር ከበደ ኦሊ ናቸው። የልብና የውስጥ ደዌ ከፍተኛ አማካሪ ሐኪምም ናቸው። የሰማችሁትም በእንግሊዝኛው አጠራር ኮሌስትሮል በመባል በሚታወቀው በሰውነት ውስጥ የሚገኝ ቅባት መሰል ንጥረ ነገር ከሚፈለገው በላይ በደማችን ውስጥ ሲከማች የሚፈጠረውን የጤና ሁከት ሕክምና አስመልክቶ ከአድማጭ ለደረሰን ጥያቄ ከሰጡት ሙያዊ ማብራሪያ የተወሰደ ነው። ሐኪሙን ይጠይቁ በኮሌስትሮል ዙሪያ የጀመረው ተከታታይ ቅንብር የመጨረሻው ክፍል ዛሬ ይቋጫል። በሁለተኛው አጋማሽ ይጠብቋቸው። አሁን በስርጭታችን የጊዜ ሰሌዳ መሠረት የምሽቱ አብይ ርዕስ ባለፈው እሁድ ሌሊት በጅጅጋ ከተማ በደረሰ ድንገተኛ የጎርፍ አደጋና በአፋር ክልል በጣለው በረዶ የቀላቀለ ዝናብ ምክንያት እስካሁን የ28 ሰዎች ሕይወት ሲያልፍ 84 ሰዎች ላይ ከባድ ጉዳት መድረሱን የመንግስቱን ብዙሃን መገናኛ ጠቅሶ አሶሺየትድ ፕሬስ ዘግቧል። በሌላ በኩል የአሜሪካ ድምፅ ያነጋገራቸው ነዋሪዎች የሟቾቹ ቁጥር ከ40 በላይ ይደርሳል ይላሉ። ጽዮን ግርማ ነዋሪዎቹን አነጋግራ ተከታዩን ይዛ ቀርባለች።
አሶሺየትድ ፕሬስ የመንግስቱን ብዙሃን መገናኛ ጠቅሶ ባቀረበው ዘገባ እሁድ ዕለት ጅግጅጋ ከተማ ከምሽቱ 5 ሰዓት አካባቢ በደረሰ ድንገተኛ ጎርፍ ከተማውን መሀል ለመሀል አቋርጦ የሚያልፈው ቆዱን ወዳ የተባለው ወንዝ በመሙላቱ በደረሰ ድንገተኛ የጎርፍ አደጋ የ23 ሰው ህይወት ጠፍቷል። እንዲሁም በርካታ ቤቶች በጎርፍ አደጋው ተጎድተዋል። 84 ሰዎችን በከባድ ሁኔታ ቆስለዋል። የጅግጅጋ ከተማ ነዋሪዎች በበኩላቸው ለአሜሪካ ድምጽ እንደተናገሩት እሁድ ከምሽቱ 2 ሰዓት አካባቢ አነስተኛ ዝናብ እንደነበረ ነበርና ወዲያው እንዳባራ ገልጸው ወደ 5 ሰዓት አካባቢ ግን ያልታሰበ ጎርፍ ቀበሌ 04፣ 05 እና 06 በሚባሉት አካባቢዎች ማጥለቅለቁን ይናገራሉ። ስማቸውን እንዳንጠቅስ አደራ ያሉን አንድ አስተያየት ሰጪ እሁድ ምሽት የተከሰተውን ሁኔታ ሲያስታውሱ
ዝናቡ ወዲያው ቆመ። ያው ጎርፉ ነው በቃ በጣም እያጉረመረመ በቃ ለረ ድምፁ ልክ እንደ አውሮፕላን አይነት ድምጽ ነበረ። ታውቂያለሽ ሰው መውሰድ ምናምን ሲጀምር ጩኸት ከተማ ውስጥ ምናምን ሲበዛ እና ጨለማ ነው የመንገድ መብራት ምናምንም አልነበረም።
እርሳቸው የሚኖሩበት አካባቢ የተከሰተው ጎርፍ አነስተኛ እንደነበር ገልጸው ጎርፍ አጥሩን ጥሶ እንዳይገባ ከመከላከል ውጭ ምንም ማድረግ እንዳልቻሉ ተናግረዋል። የደረሰውን ጉዳት በተመለከተ በኢትዮጵያ ቴሌቪዥን ከሚነገረው ውጪ የተረጋገጠ መረጃ እንደሌላቸው ገልጸው ፖሊስና የቀበሌ ሰራተኞች ዛሬም አካባቢውን እየዞሩ ሲመዘግቡ ማየታቸውን ይናገራሉ።
ገና ነው፣ ዛሬም እየዞረ የክልሉ ፖሊስና ቀበሌዎች የተጎዱ ቤቶች ምናምን እያዩ ምናምን እየመዘገቡ ነበር። ታውቃለህ፣ በየቤቱ እየገባ ጎርፉ ያደረሰውን ጉዳት እየመዘገቡ ነበር።
አቶ ሳላዲን በክሬ የተባሉ የከተማው ነዋሪ በበኩላቸው በጅግጅጋ ከተማ አብዛኛው ሰው ማታ ጫት የመቃም ልምድ እንዳለው ተናግረው ከቤተሰባቸው አባላት መካከል የተወሰኑት ቁጭ ብለው ጫት ሲቅሙ እንደነበር ገልጸው ወተት ለማምጣት አንድ ሰው ከመሀል ሲወጣ ጎርፉን እንደተመለከተ ይናገራሉ።
ስመጣ ማለት ብዙ እዚህ እኛ ጋር ያሉ ሰዎች ይቅማሉ ደጅ ወጥተው እና እስከ ማታ 8 ሰዓት 9 ሰዓት ቅሞ ይተኛሉ። ስለዚህ ለሆነ ወተት ለማውጣት ያሰበ ሰው ወዳው ሲያየው ነው ይሄ ጎርፍ ከየት ሊመጣ ያለው። እዛ ጫው ሰው ውጭበት ሰዓት በቃ ቤት ውጡ ውጡ ምናምን ጎርፍ እዚህ አንድ እዚህ እኛ ጋር ትልቅ የሚባል እንደ ባህር ያለ ግድብ ይባላል። እሱ ያመለጠ መስሎን ነበር። ከዛ በኋላ ነው ጠዋት የሰማ ነው ይሄ ጎርፍ ግድብ ሳይሆን በስኬት እንደመጣ። ዝናብ የዘነበው ጅጅጋ አይደለም፣ ግን ጎርፉ በጭናክሰን የምትባል ሀገር አለች፣ እዛ ነው የዘነበው።
ጎርፉ የመጣው ጭናክሰን በተባለች ከተማ ከጣለው ዝናብ እንደሆነ በማግስቱ መስማታቸውን የተናገሩት እኚህ ነዋሪ ትናንትናና ዛሬ በተደረገ የአስክሬን ፍለጋ ወደ 23 ሰው ህይወት አልፏል መባሉን መስማታቸውን ይናገራሉ። እርሳቸው የሚያውቁት አንድ ሰው እርሱን ጨምሮ እህቱ ከስድስት ልጆቿ ጋር በአጠቃላይ ከአንድ ቤተሰብ 8 ሰው ህይወት ማለፉን ገልጸዋል።
በማጣ ጀምሮ እስከ አያደረጋ ምትባል 04 ቀበሌ አካባቢ ከአንድ ቤተሰብ 8 ሰው ማለት ነው። እህቱ 6 የወለደችው እና የእሱ ልጅና እህቱ ማለት ነው። እና እነዚህ አሁን አጎት መሆንላቸው 6 ሰዎች እና አንድ የእሱ ልጅ እና እህቱ ናቸው የሞቱ አንድ ላይ ፋሚሊ ማለት ነው።
ዛሬ ቀን ከተማ ወጥተው እንዳስተዋሉት ደግሞ ቤተ ክርስቲያን አካባቢ ቤተሰብ የጠፋበት ሰው መመልከታቸውንና በአጠቃላይ ከጠፉት ሰዎች ጋር ወደ 40 የሚጠጋ ሰው ህይወት አልፏል የሚል ግምት እንዳላቸው ይናገራሉ።
አሁን እዚህ ቤተ ክርስቲያን አካባቢ አንድ 2 ልጅና እናትዮ ታጣቂ ይባላል። ሌላ እዛም አንድ 4 ሰውና እናትዮ ይባላል። ሰው አሁን ብዙ ያቸው አንድ ላይ ሲደመር 40 ሰው ይባላል።
በአሶሽየትድ ፕሬስ ዘገባ መሰረት እሁድ እለት በአፋር ክልልም መጋሌና ዳሎል ወረዳዎች በረዶና ኃይለኛ ንፋስ በተቀላቀለ ዝናብ ምክንያት 5 ሰዎች ህይወታቸው ማለፉ ተዘግቧል።
ከ10ሩ የኢንተርኔት አምደኞችና ጋዜጠኞች መካከል ህዝብን ለአመጽ በማነሳሳት ወንጀል የተከሰሰው በፈቃዱ ኃይሉ ለፍርድ ቤት የተከሳሽነት ቃሉን በዛሬው ዕለት ሰጥቷል። ቀደም ሲል ለፖሊስ የሰጠው ቃል በግድ የተሰጠ በመሆኑ ውድቅ እንዲደረግለት ጠይቋል። ተከሳሹ የባለሙያ ምስክሩን በችሎቱ አስደምጧል። መለስካቸው አመሃ ዝርዝሩን ይዟል።
በነ ሶሊያና ሸመልስ የክስ መዝገብ በሁለተኛ ተከሳሽነት ስሙ የተመለከተው በፈቃዱ ኃይሉ ትናንት በፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት የመከላከያ ምስክሮችን ማሰማት ጀምሯል። በዚሁ መሰረት ቀደም ሲል ለፖሊስ የሰጠው ቃል እንደ ማስረጃ ሆኖ የሚቀርብበት እንደመሆኑ መጠንና ይህ ቃሉ ግን በድብደባና በኃይል ተገዶ የሰጠው ቃል መሆኑን በዚሁ ፍርድ ቤት ሚያዝያ 30 ቀን 2006 ዓ.ም ማስመዝገቡን አስታውሶ ለፖሊስ የሰጠው ቃል ውድቅ እንዲደረግለት ጠይቋል። በመቀጠልም የተከሳሽነት ቃሉን ለፍርድ ቤቱ ሰጥቷል። ለፍርድ ቤቱ በሰጠው የተከሳሽነት ቃልም ህዝቡን ለአመፅ የሚያነሳሳ ጽሑፍ አለመጻፉን፣ በእሱ እንደተጻፉ ተደርገው የተጠቀሱ አንዳንድ ጽሑፎች ከክሱ ጋር አለመያያዛቸውን ዘርዝሮ ለፍርድ ቤቱ ተናግሯል። ተከሳሹ ቃሉን ከሰጠ በኋላ የባለሙያ ምስክር ሆነው በቀረቡት ዶክተር ዳኛቸው አሰፋ ላይ አቃቤ ሕግ ተቃውሞ አቅርቧል። የአቃቢ ሕግ ተቃውሞ ዶክተር ዳኛቸው አሰፋ ተከሳሽ አመፅ ለማነሳሳት ጽፏቸዋል በተባሉ ጽሑፎች ላይ ትርጉም ለመስጠትና ለመመዘን መብቱ የላቸውም የሚል ነው። ይሁንና የተከሳሽ ጠበቃ አቶ አምሃ መኮንን የሙያ ምስክሩ የሚሰጡት ምስክርነት ከሙያቸው አኳያ እንደ ማስረጃ የቀረቡት ጽሑፎች በእርግጥ ለአመፅ ቅስቀሳ የታለሙ ናቸው ወይስ አይደሉም የሚለውን ቁም ነገር ለማስረዳት መሆኑን በመግለጽ ይህ ደግሞ የተከሳሹ የመከላከል መብቱ በቀጥታ ተግባራዊ የሚሆንበት ብቸኛ መንገድ እንደሆነ አስረድተው ምስክሩ ጉዳዩን እንዲያስረዱ ጠይቀዋል። ፍርድ ቤቱ የሁለቱን ወገን ክርክር ካዳመጠ በኋላ የአቃቤ ሕግን ተቃውሞ ውድቅ አድርጎ ዶክተር ዳኛቸው አሰፋ እንዲመሰክሩ አዟል። ዶክተር ዳኛቸው በበኩላቸው የተባሉትን ጽሑፎች ሙሉ በሙሉ ማንበባቸውን ገልጸው ጸሐፊው በፍጹም ለአመጽ ቅስቀሳ ብሎ እንዳልጻፋቸው ተናግረዋል። ከዚያ ይልቅ ጸሐፊው ሐሳቡን ለመግለጽ የተጠቀመባቸው እንደሆነ፣ ይህ ደግሞ ከመሠረታዊ የሰው ልጆች መብቶች አንዱና ዋናው እንደሆነ በዝርዝር አስረድተዋል። በመጨረሻም ፍርድ ቤቱ ተጨማሪ ምስክሮችን ለመስማት ለግርሞት 22 ቀን 2008 ዓ.ም ተለዋጭ ቀጠሮ ሰጥቷል። የፌዴራል አቃቤ ሕግ ከጥቂት ዓመታት በፊት በእነ ሶሊያና ሽመልስ የክስ መዝገብ በፈቃዱ ኃይሉን ጨምሮ 10 የኢንተርኔት አምለኞችንና ጋዜጠኞችን በሽብር ወንጀል በፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ክስ መስርቶባቸው እንደነበረ ይታወሳል። ከአስሩ ተከሳሾች መካከል ባለፈው ዓመት መጨረሻ ላይ የአምስቱን ማለትም ማህሌት ፋንታውን፣ ዘላለም ክብረት፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይ እና ተስፋለም ወልደየስ ክስን እንዲቋረጥና ከእስር እንዲፈቱ መንግሥት ወሰነ። የተቀሩት የአምስቱ ማለትም የሶሊያና ሽመልስ፣ በፈቃዱ ኃይሉ፣ ናትናኤል አበራ፣ አጥናፉ ብርሃኔና አቤል አበላ ክስ ግን እየታየ ቆይቶ ይኸው ፍርድ ቤት የአቃቢ ሕግን ማስረጃዎች ከመረመረ በኋላ አራቱን በነጻ ሲያሰናብት፣ በፈቃዱ ኃይሉ ግን የቀረበበት የሽብር ወንጀል ክስ ተለውጦ ሕዝብን ለአመፅ ለማነሳሳት በሚደረግ ወንጀል እንዲከሰስ ተበይኖበት ጉዳዩን በዋስ ሆኖ በውጭ እየተከታተለ ይገኛል። አቃቢ ሕግ በዚህ ውሳኔ ቅር በመሰኘት ጉዳዩን ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት እንዳቀረበውም መዘገባችን አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ሰሞኑን በምዕራብ ኦሮሚያ ተከሰተ ወደ ተባለው ድንገት እንወሰዳቸው። በምዕራብ ወለጋ ዞን መንሲቦ ወረዳ መንዲ ከተማ ካለፈው አርብ እሁድ ሲካሄድ የቆየውን የመንፈሳዊ ጉባኤ ስነ ስርዓት ተከትሎ መዝሙር በመዘመር ላይ የነበሩ የጉባኤው ተሳታፊዎች ወደ የመኖሪያ ቀያችን በመመለስ ላይ ሳለን በኦሮሚያ አድማ በታኝ ፖሊስና በፌዴራል ሰራዊት ተደበደብን ይላሉ። የከተማው አስተዳዳሪና የፖሊስ ኃላፊ ግን ውንጀላውን ያስተባብላሉ።
አቶ ሀብታሙ ጎንፋ የኦሮምኛ ክፍል ባልደረባችን ነሞዳ እንዲ ካነጋገራቸው የመንዲ ከተማ ነዋሪዎች አንዱ ናቸው።
ኮንፈረንሱ በምርቃት ተፈጽሞ አማኞች ወደ የቤታቸው ሲመለሱ እየዘመሩ መሄድ አዲስ ባህል አይደለም። እሁድ ዕለት እየዘመሩ ወደ መሃል ከተማ ደርሰው ሲመለሱ ሁለት መኪና የመከላከያ ሰራዊት አምጥተው ሕዝቡ ላይ ለቀቁበት። የፌዴራል ፖሊስና የኦሮሚያም ፈጥኖ ደራሾች አሉበት። ከዚያ የከተማይቱ ሕዝብ ወጥቶ ተቀላቀለ። እናንተ አታስተዳድሩንም፣ ኦሮሞ ብቻ ነው የሚያስተዳድረን፣ ነጻነት እንፈልጋለን እያለ መፈክር ማሰማት ጀመረ ሕዝቡ። ፖሊሶች የአንዲት ልጃገረድ እጅ ሰብረዋል፣ ብዙ ሰዎችም ተጎድተዋል። ከዚያ በኋላ ሕዝቡን በኃይል ደበደቡትና ተበተነ። እስከ ምሽቱ አንድ ሰዓት ገደማ ግን ረብሻ ነበር።
ማንም ሰው መንገድ ላይ አልቆየም፣ ያገኙትን ሁሉ ይደበድቡም ነበር ያሉት አቶ ሀብታሙ የኃይል እርምጃውን ለመውሰድ ቀድሞውኑ ተዘጋጅተው ነበር ሲሉም ይከሳሉ።
ጉያ ችለ ወይቱር ሲለሰነረት ደርግጎኒ ወራ አጃቢን ሲለሰና መጋላክ የገቡዋኒ ስርባ
ቀን ላይ አንድ ሰርግ ነበር። የሰርጉ አጃቢዎች የሆኑ ወጣቶች ከተማ ውስጥ እየዘፈኑና የተቃውሞ መፈክር እያሰሙ ነበር። ከተማይቱ ውስጥ በመኪና ሲዘዋወሩ ከቆዩ በኋላ ወርደው ዘፈኑ፣ የተቃውሞ መፈክርም አሰሙ። ከዚያ በኋላ ማታ ሕዝቡ ከቤተ ክርስቲያን እየዘመረ ሲወጣ በፊትም ተዘጋጅተው ስለነበር ሰላማዊው ሕዝብ ላይ መጡበት። ሰርጉና የቤተ ክርስቲያን ኮንፈረንስ አይገናኝም።
በነዋሪዎቹ የተባለውን ለማጣራት ነሞ በተከታዩም ወደ መንዲ ከተማ አስተዳደር ደውሎ የከተማይቱን ከንቲባ አቶ ሳሙኤል ሰንበታን ጠይቋል።
ከአሁን በፊትም ውሸት ተናግሬ አላውቅም፣ አሁንም ውሸት አልናገርም። ሰውንም ይሁን ቄሱን ማነጋገር ትችላለህ። እኔም እዚያው ቤተ ክርስቲያን ውስጥ ነበርኩ። መጥቶ አቤቱታ አለኝ ያለኝ የለም። እኔም የሰማሁት ነገር የለም፣ ምክንያቱም ከእውነት የራቀ ውሸት ስለሆነ። በዚህ ጉዳይ ላይ የቀረበ አቤቱታ ቢኖር ማስተናገድ ያለብኝ እኔ ነኝ ብዬ አስባለሁ። እዚያም ስለነበርኩ የሚወራው ነገር የመንዲን ከተማ ሕዝብ አይወክልም።
መዝሙር በመዘመራቸው የተወሰደ እርምጃ የለም ነው ያሉት አቶ ሳሙኤል ነሞ። ታዲያ በመቀጠልም የከተማይቱን ፖሊስ ኃላፊ ኤን ኢንስፔክተር ሰንዳፋ ፉፋን አነጋግሯል።
አከፈልሲ መጋላ መንዴቲ ኮንፈረንሲ አፎራ ዘሪዳኪሴ ረኮን ቁነን
እንደ መንዲ ከተማ ፖሊስ ይህንን መንፈሳዊ ኮንፈረንስ ያጋጠመው አንድም ችግር እንደሌለ እናውቃለን። እሁድ ዕለት መንዲ ከተማ ውስጥ ነበርኩ። እውነቱንም ለመናገር በከተማይቱ ውስጥ ሰርግ ነበር። በፍጹም መዝናናት የተከናወነ ነበር። በመኪና በሞተር ቢሲክሌት ታጅበው ነበር። ሰላም ነው። ከኮንፈረንሱ የወጡ ሰዎችም የሄዱት በሰላም ነው።
የከተማይቱ ፖሊስ ኃላፊ ኢንስፔክተር ሰንዳባ ፉፋ ናቸው። የከተማይቱን አስተዳደርና የፖሊስ አዛዡ የተከሷቸውን ጉባኤን ያዘጋጀው የዳኮ ወንጌላዊት መካነ ኢየሱስ ቤተክርስቲያን ቀሲስ ሰለሞን ተስፋ ደግሞ የማውቀውን እናገራለሁ ይላሉ።
አነከሉ በተው ወልዳሰን አጥከንም በቆፊ ቆት ዩዴሲ ከራረጥ ፈርፈታ እንደምና
የሮን እንደዚያች ቤተክርስቲያን ቄስ የማውቀው እኔ ራሴ መንገድ ላይ እየተዘዋወራችሁ አትሂዱ፣ ጊዜው ጥሩ አይደለም ብዬ ነበር። ማታ ከአንድ ሰዓት ተኩል በኋላ ከቤተክርስቲያን ስወጣ ልጆች ከተማ ውስጥ እየረበሹ ነው፣ ድምፅ ያሰማሉ ብለው የጸጥታ ክፍሎች ደወሉልኝ። አዘንኩ፣ ምክንያቱም ጉዳዩ ከእግዚአብሔር ቃል ጋር መያያዙ ደስ አላለኝም። ከዚያ በኋላም ለቤተ ክርስቲያን ችግር ያመጣል የሚል ፍርሃት አለኝ። ምን እናደርግ ሲሉኝ እኛ የምናደርገው ነገር የለም፣ እንደ አንድ ቄስ ደግሞ ነግሬያቸው ነበር አልኩኝ። ምሽት ላይ ከሁለት ሰዓት በኋላ ከቤተ ክርስቲያን ስወጣ ከተማይቱ ውስጥ መዝሙር ትተው ዘፈኑ የሚል ሰማሁ።
ከዚህ በኋላም በቤተ ክርስቲያን ችግር ያመጣል የሚል ስጋት ነበረኝ ያሉት ቀሲስ ሰለሞን ተስፋ ናቸው። እንደ ቄስ ደግሞ ነግሬያቸው ነበር። ምሽት ሁለት ሰዓት ላይ በኋላ ከቤተ ክርስቲያን ስወጣ ከከተማይቱ ውስጥ መዝሙር ትተው ዘፈኑ የሚል ሰማሁ።
በስራ ምክንያት ከኦሮሚያ ወደ ኢትዮጵያና ኬንያ ድንበር ከተማ ሞያሌ የሚሄዱ ሰዎች ከተማውን በከፊል በሚያስተዳድረው በሶማሌ ክልላዊ መንግስት ፖሊስ እስራትና እንግልት እየደረሰብን ነው ሲሉ ተናገሩ። ከምዕራብ ሸዋ ዞን ወደ ሞያሌ የጉልበት ስራ ፍለጋ መጣሁ ያለ አንድ ወጣት ለአሜሪካ ድምፅ ሬዲዮ እንደተናገረው ሞያሌ በደረሰበት ማግስት ያለ ምንም ምክንያት በፖሊስ ተይዞ ከሁለት ወር በላይ ታስሯል። በሶማሌ ክልል ይተዳደራል በሚባለው 02 ቀበሌ ውስጥም በተለይ ከሌላ የኦሮሚያ ዞን ወደ ከተማዋ የመጡ ወጣቶች ታስረው የሚገኙ መሆናቸውንም ይኸው ወጣት አክሎ ገልጿል። የአሜሪካ ድምፅ የታሰሩ የተባሉትን ወጣቶች ጉዳይ አስመልክቶ የአካባቢውን የኦሮሚያ ክልል አስተዳደር ቢጠይቅም ኃላፊዎቹ አስተያየት ለመስጠት ፈቃደኛ ሳይሆኑ ቀሩ ይላል ዘጋቢያችን ገልሞ ዳዊት። ከናይሮቢ የላከው ዘገባ ዝርዝሩን ይዟል።
ከቅርብ ጊዜ ወዲህ ከተለያዩ ከኦሮሚያ አካባቢዎች ወደ ሞያሌ የሚሄዱ ሰዎች የፖሊስ ኃይል ያለምንም በቂ ምክንያት ይዞ እያሰረን ነው በማለት ተናገሩ። ብዙዎቹ የጉልበት ስራ ፍለጋ፣ ሌሎች ደግሞ ለግል ጉዳያቸው ወደ ሞያሌ የመጡ ናቸው። የሞያሌ ከተማን በከፊል የሚያስተዳድረው የሶማሌ ክልላዊ መንግስት ፖሊስ ነው እያዘ የሚያስራቸው ተብለዋል። ከነዚህ ወጣቶች አብዛኛዎቹ ፍርድ ቤት ሳይቀርቡ ፖሊስ እስከ ሁለት ወር በእስር እንደሚያቆያቸው ይናገራሉ። ከምዕራብ ሸዋ የጉልበት ስራ ፍለጋ ወደ ሞያሌ መጣው ያለ አንድ ወጣት ከተማ በገባበት ማግስት የመታወቂያ ወረቀት ለጠየቁት ፖሊሶች ቢያሳይም ያለ ምንም ምክንያት ለሁለት ወር እንዳሰሩትና ወንጀል እንዳልሰራ ያስረዳል።
ናምላ መታነች ዝራን ታዲድ የምሰና ናምላ መታነች ዝራን ሞተ ለማንተን ከሳ አንማፊ ጉርባታ ፍቻ ቱሬ ጉርባታ ፍቻ ሰንለ አንማፊ
ሁለት ሆነን ስንሄድ ነበር። አብሮኝ የነበረውን ልጅም እንደኔው ያዙት። ከዚያ ብሔራችንን ጠየቁን። ኦሮሞዎች ነን ብለን ስንነግራቸው እናንተ ሽፍቶች ናችሁ አሉን። ቀጥለው ስልካችንን ፈትሸው የኦሮምኛ ዘፈን አገኙ። በቃ ከዚያ በኋላ ወደ እስር ቤት ወሰዱን። እስር ቤታቸው ምንም ምግብ የሚባል ነገር የለውም። ሰዎች ካዘኑልን በሁለት አሊያም በሦስት ቀን አንዴ ከሆቴል ትርፍራፊ ምግብ ያመጡልናል እንጂ ምንም ነገር የለም። በጣም ነው ሲጎዱን የቆዩት። ሲለቁኝም ለፍርድ ቤት አላቀረቡኝም። ጉቦ ወስደው ነው የለቀቁኝ። ደግሞ ስለቀቅም ይህን አጥፍተሃል ተብሎ የተነገረኝ ምንም ነገር የለም።
ሌላው ከምዕራብ አርሲ ዞን ከጓደኛው ጋር ወደ ሞያሌ ስልክ ለመግዛት መጥተን እንዲሁ ተያዘን የሚል አንድ የኮሌጅ ተማሪ አሁንም በሞያሌ ከተማ ቁጠባ በሚባል አካባቢ ከሌሎች ከኦሮሚያ ዞኖች ወደ ከተማዋ የመጡ ወጣቶች ታስረው እንዳሉ ይናገራል።
አኒ ጥያቄ ያው ወሊን ቀባሚ እና መለማን ቀባሚ ጥያቄ የሩዋቂ ቁሰኒት ለምን ያጭቄ ሰንጅራ
አብረን ከጓደኛዬ ጋር ተይዘን ስንሄድ እስር ቤት ውስጥ ስራ ፍለጋ ሄዱ። ሌሎች የታሰሩ ሰዎችም አገኘን። ሌሎች ደግሞ ልክ እንደኛው የሚያስፈልጋቸውን ነገር ለመግዛት ወደ ከተማዋ ሲገቡ የተያዙ ናቸው። ነገር ግን ከሌሎች የኦሮሚያ አካባቢዎች የመጡ ልጆች ይበዛሉ።
ወጣቱ አክሎ ሲናገርም ከ15 ቀን በላይ ከታሰርኩ በኋላ ጉቦ ሰጥቼ መውጣች ይያለው ብለዋል። ነገር ግን በስሙ ፈይሳያዳ የሚባለው አብሮት የተያዘው ጓደኛው የእጅ ስልኩ ውስጥ የኦሮሚኛ ዘፈን በመገኘቱ እስካሁን እንደታሰረ መሆኑን ለአሜሪካ ድምጽ ተናግሯል። ወጣቶቹ ታስረዋል የሚባልበት ስፍራ የፖሊስ ጣቢያ እንዳልሆነና ሰዎች እንኳን ለመጠየቅ ቢፈልጉ ጠባቂዎች እንደማያስገባቸው እነዚሁ ታስረው የወጡ ወጣቶች ይናገራሉ። ይህ ሁኔታ እየተፈጸመ ነው ወደ ተባለው በሶማሌ ክልል የሞያሌ ፖሊስ ጽፈት ቤትም ሆነ በአክራቢያው የሚገኘውን ፍርድ ቤት ለማግኘት ብዙ ጊዜ ሙከራ ብናደርግም ልናገኛቸው አልቻልንም። የኦሮሚያ ክልልም የከተማውን 01 ቀበሌ የሚያስተዳድር ሲሆን ስለ ጉዳዩ የሚያውቁት ነገር ብንጠይቃቸውም ሐሳብ ለመስጠት ፈቃደኛ አይደለንም በማለት መልስ ሰጥተዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
አድማጮች አሁን ወደ መጨረሻው የመጽሔቱ ትንታኔ ርዕስ እንለፍ። ፓናማ ከሚገኝ የህግ ኩባንያ በድብቅ በወጣው ባለስልጣናትና ሌሎችም ከበርቴ ግለሰቦች ከሀገር ውጭ በሚገኙ ባንኮች የሚያንቀሳቅሱትን ገንዘብ የተመለከተው ግዙፍ ሰነድ የበርካታ ታዋቂ አፍሪካውያን መሪዎችና ታዋቂ ሰዎች ስምም ተጠቅሷል። የአሜሪካ ድምፁ ጀምስ ባቲ የናይጄሪያውን የፌዴራላዊ መንግስት በጀት ለህዝቡ ጠቀሜታ መዋሉን ለማረጋገጥ የሚሰራ ድርጅት መስራች የሆኑትን ስታንሊ ኦቾሎን አነጋግሮ ያጠናቀረውን ዘገባ ዝርዝር ቆንጅት ታየ ይዛ ቀርባለች።
በታሪክ በድብቅ ከወጡ ሰነዶች ሁሉ በግዙፍነቱ ወደር እንደሌለው የተጠቀሰውና ሞሳክ ፎንሴካ ከሚባል የፓናማ ኩባንያ የወጣው ግዙፍ ሰነድ ከዓለም ዙሪያ 12 የሀገር መሪዎችን ጨምሮ 143 የፖለቲካ ባለስልጣናትን የሚነካ የፊናንስ ታሪክ ዘክዝኳል። ከአፍሪካ የኬንያ ጠቅላይ ፍርድ ቤት ምክትል ሰብሳቢ፣ የደቡብ አፍሪካው ፕሬዚደንት ጄኮብ ዙማ የወንድም ልጅ፣ የኮንጎ ዲሞክራቲክ ሪፑብሊኩ ፕሬዚደንት ጆሴፍ ካቢላ መንትያ እህታቸው ስምም አለበት። በነዳጅ የከበረችው የናይጄሪያ ናይጀር ደልታ የቀድሞ አገረ ገዢ፣ የሌላዋ የነዳጅ ባለጸጋ ሀገር የአንጎላው የነዳጅ ሚኒስትርም አሉበት። የሟቹ የጊኒ መሪ የላንሳና ኮንቴ ባለቤት እንዲሁም የቀድሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊ አናን ልጅ ስምም በፓናማው ሰነድ ከተጋለጡት የባንክ ሂሳቦች ውስጥ ስማቸው ተነስቷል። በአሁኑ ጊዜ እንግሊዝ ሀገር ውስጥ በእስር ላይ የሚገኙት በነዳጅ የከበረችው የናይጀር ደልታ ክፍለ ሀገር የቀድሞ አገረ ገዢና የመወሰኛው ምክር ቤት ፕሬዚደንት ቤተሰብ ስም በፓናማው ሰነድ ከተጠቀሱት ታዋቂ ሰዎች መካከል መሆናቸውን የገለጹት ናይጄሪያ ውስጥ ያለ በጀት የተባለ ድርጅት ፕሬዚደንት ስታንሊ ኦቹኑ ሰነዶቹ ቀድሞውንም የምናውቀውን ጉዳይ ነው ያረጋገጡልን ይላሉ።
All of Africa, you know, it's the same story from Rwanda to South Africa. It confirms what we have.
በአፍሪካ ጠቅላላ ያለ ነገር ነው። ደቡብ አፍሪካ፣ ሩዋንዳ፣ ሌሎችም ተነካክተዋል። ይሄ ሰነድ ያረጋገጠልን ነገር ቢኖር የአፍሪካ መሪዎች የህዝቡን ገንዘብ እንደራሳቸው የባንክ ሂሳብ ቆጥረው እንደሚዘርፉት ነው። የአፍሪካ ህዝብ ገንዘቡ የማያስፈልገው ይመስል
የናይጄሪያ ፕሬዝደንት ሙሐማዱ ቡሃሪ ሙስና ላይ ሊዘምቱና የተመዘበረው የህዝብ ገንዘብ እንዲመለስ ለማድረግ ቃል ገብተው ነበርና ይህ ሰነድ ለዘመቻቸው በማስረጃነት እንደሚጠቅም ነው ስታንሊ ኦቹኑ የገለጹት።
Yes, this confirms all he has said in the recent months about how
አሁን ይሄ በአገሪቱ ባለፉት አመታት ምን ያህል ያስተዳደር ብልሽነት ሰፍኖ እንደነበር ያመለክታል። የመንግስት ገንዘብ በህዝብ በተመረጡም በመንግስት በተሾሙም ባለስልጣናት ሲዘረፍ እንደነበር ፕሬዝደንቱ በቅርቡ የተናገሩትን የሚያረጋግጥ ነው። ስለዚህ ይህ ሰነድ ለጸረ ሙስና ዘመቻው በማስረጃነት ይጠቅማል። ገንዘቡንም ለማስመለስ ለምንወስደው እርምጃ የምናመራበትን አቅጣጫም ይጠቁመናል።
በሀገራቸው በሙስና ወንጀል ክስ ተወጥረው የሚገኙት የደቡብ አፍሪካው ፕሬዝደንት ጄኮብ ዙማም በወንድማቸው ልጅ ስም ከሀገር ውጪ ባለ ባንክ የሚንቀሳቀስ ገንዘብ መኖሩን የፓናማ ሞሳክ ፎንቴጋ ሰነድ ያጋልጣል። በቅርቡም ለቤታቸው ማሳደሻ ያዋሉትን የመንግስት ገንዘብ እንዲመልሱ በፍርድ ቤት የተወሰነባቸው መሆኑን ያስታወሱት ስታንሊ ኦቹኑ አሁን ደግሞ በዚህ ሰነድ ስማቸው መነሳቱ ደቡብ አፍሪካውያን አንድ እርምጃ መውሰድ እንዳለባቸው የሚያሳስብ ነው ብለዋል።
For me, it's not just about South Africa. It's also about the larger role that South Africa plays in Africa.
በኔ አስተያየት ደግሞ ጉዳዩ ደቡብ አፍሪካን ብቻ የሚመለከት አይደለም። ደቡብ አፍሪካ ከናይጄሪያ ቀጥሎ በአህጉሪቱ ትልቅ ሚና የምትጫወት ሀገር በመሆኗ አፍሪካውያን በአራያነት የሚመለከቷት ስለሆነ በሙስና ቅሌት የተተበተበ መሪ ሊኖራት አይገባም።
ውጭ ሀገር በሚገኙ ተቋማት ገንዘብ ማስቀመጥና ማንቀሳቀስ በብዙ ሀገሮች በወንጀል የማያስጠይቅ መሆኑንና አብዛኛው ገንዘብ የሚሸሸው ግብር እንዳይከፈልበት ቢሆንም አፍሪካን ያየን እንደሆነ ግን አሉ ኦቾኑ።
I wouldn't want to reduce the data being released to just tax evasion, especially in Africa.
በተለይ በአፍሪካ ግብር ላለመክፈል ተብሎ የተፈጸመ ብቻ አድርጌ አላየውም። የመንግስት ገንዘብ የዘረፉ ሰዎች በውጭ ሀገር ባለ አካል የሚንቀሳቀሱት ገንዘቡን በመንግስት ስራቸው በሚያገኙት መደበኛ ደሞዝ ያጠራቀምኩት ነው ሊሉ ስለማይችሉ ነው።
ክሬዲት ስዊስ እና HSBC የተባሉት ሁለት ትላልቅ ዓለም አቀፍ ባንኮች ደንበኞቻችን ግብር እንዳይከፍሉ ለመርዳት በውጭ ሀገር የባንክ ሂሳብ የመጠቀም ወንጀል አልፈጸምንም ሲሉ አስተባብለዋል። ፈረንሳይ፣ አውስትራሊያ፣ ስዊድን እና ኔዘርላንድስ የየራሳቸውን ምርመራ እንደጀመሩ ይፋ አድርገዋል።
ቆንጅታዬና አመሰግናለን። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዳነች ፍሳሐየንን። ሁለተኛውን አጋማሽ ስርጭታችንን በርዕሰ ወሬዎች ጀምረናል። አሁን ወደ ቀዳሚው ዘገባ እናልፋለን። ሳምንታዊ ቅንብር ሐኪሞን ይጠይቁ ነው። ሐኪሞን ይጠይቁ ለምሽቱ በሕክምናው አጠራር እንግሊዘኛ ኮሌስትሮል በመባል የሚታወቀው ንጥረ ነገር ዙሪያ የተጀመረ ተከታታይ ቅንብር የመጨረሻ ክፍል ነው ይዘው የቀረበው። በአንድ ፊት ለጤና አስፈላጊና ጠቃሚ መጠንና አይነቱ ሊለወጥ ደግሞ ጎጂ ስለሆነው በደማችን ውስጥ የሚዘዋወር ስብ ምንነት ጨምሮ የሚተነትነው ሐኪሞን ይጠይቁ ለችግሩ በተለይ አጋላጭ የሆኑ መንስኤዎችንና የሕክምና ዘቢዎች ይመለከታል። ሙያዊ ትንታኔውን የሚሰጡን የልብና የውስጥ ደዌ ከፍተኛ አማካሪ ሐኪሙ ፕሮፌሰር ከበደ ኦሊ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው ያወያያቸው። ቀጥሎ ይቀርባል።
ዶክተር ከበደ ወሊ ለተከታታይ ውይይታችን ስለጊዜው በድጋሚ አመሰግናለሁ። ቀደም ካለው ሐሳባችን የሚነጥቅ ጥያቄ ነው ማስከትለው። ኮሌስትሮል በሰውነት ውስጥ በመከማቸት የደም ቧንቧዎችን በመዝጋት ለድንገተኛ የልብ ድካምና የአንጎል ውስጥ የደም ስሮች መዘጋት ወይም በእንግሊዘኛው ስትሮክ በመባል ለሚታወቀው ድንገተኛ አደጋ መዳረግን ጨምሮ ለነኚህ ድንገቶች የመጋለጥ እድል እድሜና ጾታ የሚኖራቸውን ሚና እንመልከት። በየትኛው የእድሜ እርከን ለዚህ ድንገት ወይም አደጋ ተጋላጭነት ይጨምራል? ይህንኑ ተጋላጭነት አስመልክቶ በሁለቱ ጾታዎች በወንዶችና በሴቶች መካከል ያለውስ ልዩነት ምን ይመስላል?
አብዛኛው ህመሙ በልጅነት ይጀምርምና ብዙ አስርት ዓመታት ቢጨርስም ሲከሰት ግን ድንገት ነው። አርባዎቹም ቀደም ብሎ የሚጀምራቸው ሰዎች አሉ፣ ተጋላጭ የሆኑ ሰዎች። ተጋላጭ ያልሆኑ ሰዎች ግን ልብ ህመም በአብዛኛው የሚያጋጥመው ከአምሳዎቹ በኋላ ነው። ሴቶች ከአርባዎቹ እስከ አምሳዎቹ መጨረሻ እድሜ መካከል እንደ ወንድ በብዛት አይጠቁም። ወደ ኋላ እድሜያቸው ላይ ግን ወደ ሜኖፖዝ ወይም ደግሞ የወር አበባ ሲቀሩ ልክ እንደ ወንዶች ነው የሚሆኑት ተጋላጭነታቸው።
ይሄ ተጋላጭነት በጾታና በእድሜ የሚኖረውን ሁኔታ በገለጹት መልኩ ሰዎች ለዚህ መጋለጥ ያላቸውን እድል አውቀው ክትትሉን ቀድሞ በቤታቸው ከሚያደርጓቸው ሁኔታዎች ጋር አዛምደው ማድረጋቸው እንዳለ ሆኖ ከዘር የመወረስ በቤተሰብ ውስጥ የዚህ አይነት ህመም ቀደም ሲል ያለው የቤተሰብ አባል አባት፣ እናት ከኖረ የተለየ ጥንቃቄ ማስፈለጉን ምናልባት ከወዲሁ መገመት ይቻላል። እስኪ ከጤና ጋር የተያያዙ ዋነኞቹ ምክንያቶች ይመርምሩ።
አዎ እንግዲህ ተጋላጭነት ሲባል አሉ የሚያጋልጡ ነገሮች እብን እንዳስቀመጥኳቸው ተወሰኑት ስኳር ነው ግፊት ነው የኮሌስትሮል መብዛት ነው ሲጋራ ማጨስ ነው እንቅስቃሴ ያለመኖርና ከመጠን በላይ መወፈር ነው እና በዘር ደግሞ በዘር ሲባል እናት ወይም አባት እንግዲህ ካንሰሮቹ እድሜ ሳይደርሱ የልብ ህመም ያጋጠማቸው ማለት ነው። የልብ የደም ቧንቧ ወይም ደግሞ ወደ አእምሮ የሚሄድ የደም ቧንቧ ጥበት ህመም ማለት ነው። ሌሎችም ብዙ የልብ ህመሞች ስላሉ ግራ መጋባት እንዳይፈጠር ነው። የእነኚህ የደም ቧንቧ ህመሞች አጋላጭ ሁኔታዎች ውስጥ አንዱ ዝርያ ነው። ያ እንግዲህ ወይ እናት ወይ አባት የወንድምም ቀጣይ የደም ግንኙነት ያላቸው ሰዎች ከ55 ዓመት በፊት ማለት ነው። ለወንዶቹ ለሴቶቹ ከ60ዎቹን በታች ህመሙ ካጋጠማቸው በወጣትነት እድሜ ዝርያዬ ታሟል እንደማለት ነው እና እኔ ተጋላጭ ነኝ ማለት ነው። ይሄም አንድ አጋላጭ ሁኔታዎች ውስጥ ከሚጠቀስ ነው እንግዲህ የዝርያ የሚባለው። እንግዲህ ሌሎቹ ቅድም የጠቀስኳቸው ናቸው። አነስተኛ ተጋላጭነት ሁኔታችን የሚፈጥሩም አሉ ሌሎች ነገሮችም። ግን በአብዛኛው ተደጋግሞ የሚታወቁት እና ትልልቆቹ ማጨስ፣ ኮሌስትሮል በጣም ከፍ ማለት፣ ስኳር፣ ግፊት እና ከዘር በኩል መጋለጥ ምን ዋነኞቹ ናቸው። የነኞቹ ድምር ነው ጥቅል ተጋላጭነትን የሚናገር።
ዶክተር ከበደ ቀደም ብለው ከተነሱትና እርሶ በዝርዝር ሙያዊ ትንታኔ ከሰጡባቸው ጥያቄዎች የተከተሉ አዳዲስ ጥያቄዎች ናቸው አሁን የምንመለከታቸው። የቀደሙትን ፕሮግራሞቻችን የተከታተሉ በርካታ አድማጮቻችን አንዳንዶቹም በሕክምና ክትትል ላይ የሚገኙ ያነሷቸውን ጥያቄዎች ሰብሰብ አደርጋለሁ። አንድ አድማጫችን ጠቅላላ ኮሌስትሮል በመባል የሚታወቀው እስከ 253 ድርሶ የነበረ ሲሆን ይላሉ የግል ገጠመኛቸውን ሲያነሱ መድኃኒት ለ45 ቀናት ከወሰድኩ በኋላ ወደ 158 ወረደ። መድኃኒቱን ሳቆም ግን ተመልሶ ይመጣል ይላሉ። ምናልባትም በሳቸው አሃዞችና ሌሎች የጤና ሁኔታዎች መቃኘት ሊኖርባቸው ይችላልና እንዴት ነው የኮሌስትሮል መጠን ከፍተኛ ነው ተብሎ ጠቅላላው መድኃኒት ሲወሰድ ከወረደ በኋላ መድኃኒቱ ሲቋረጥ የሚመጣበት ሁኔታ ምን አይነት ጉዳዮች ከግምት መግባት አለባቸው? መድኃኒቱ ሳይቋረጥ መወሰድስ አለበት ወይ? ይሄን ብናስቀድም።
አዎ አዳማጩ ያሉት ነገር ትክክል ነው። ኮሌስትሮል መድኃኒት የሚሰራው መድኃኒቱ እስከተወሰደ ድረስ ብቻ ነው። ኮሌስትሮልን ዝቅና አርጎ የሚይዘው እንጂ ኮሌስትሮልን የሚያድን መድኃኒት እስካሁን ድረስ አልተሰራም። የሚያድን ሲባል ለኮሌስትሮል ከፍ ያለበት ሰው መድኃኒቱን ሲውጥ ለአንዴና ለመጨረሻ ጊዜ ኮሌስትሮሉ ከፍ እንዳይል የሚያደርግ መድኃኒት አልተሰራም። ኮሌስትሮል መድኃኒት በጉበት ውስጥ የሚሰራውን ኮሌስትሮል በብዙ እንዳይሰራ ስለሚከለክል ነው። መድኃኒቱ የሚሰራላቸው ሰዎች በበቂ ደረጃ የሚሰራላቸው ሰዎች እንደ ኮሌስትሮሉ መድኃኒት መጠን ኮሌስትሮሉ ሊወርድ ይችላል እና ያም ወርዶ የሚቆየው መድኃኒቱ እስከተወሰደ ድረስ ብቻ ነው። ስለዚህ አንድ ሰው ኮሌስትሮል መድኃኒት መውሰድ ካለበት በአብዛኛው እድሜ ልክ ነው።
ይሄ ምናልባትም ከመድኃኒትና ከኮሌስትሮል መጠን ጋር ተዛምዶ መታየት ያለበት ቀደም ሲል ያነሱትን አንድ ነጥብ መልሰን እንድንመለከት ይጋብዛል። እንደ ገለጹልን ከአጠቃላይ ኮሌስትሮል ሰውነታችን ውስጥ የሚመረተው የተወሰነ እንደመሆኑ በተጨማሪ አብረው የሚወሰዱ ጉዳዮች ወይንም ደግሞ ኮሌስትሮል መጠን ዝቅ ማለቱን ከመድኃኒቱ ባሻገር ሊያግዙ የሚችሉ ሁኔታዎችንም የሚጠይቅ ይመስላል። ምናልባት እዚህ ላይ ፈታ አድርገው እንዲመለከቱ ቢያብራሩልን።
አሁን አንድ ሰው ኮሌስትሮል መድኃኒት ያስፈልግሃል ሲባል ከሐኪሙ ጋር መወያየትና መገንዘብ ያለበት ነገር በመጀመሪያ ደረጃ የኮሌስትሮል መድኃኒት ለምን አስፈለገኝ? የስትሮክ እና የሃርት አታክ እድሌን ዝቅ ለማድረግ ነው ወይ? እኔ ከፍተኛ ተጋላጭነት ደረጃ ላይ ነው ያለሁት ወይስ አነስተኛ ተጋላጭ ነኝ ወይስ መካከለኛ ተጋላጭ ነኝ ብሎ ሐኪሙ ጋር መወያየትና የተጋላጭነት ደረጃውን በትክክል ማወቅ አለበት። ይሄን የሚያቀበትም ነገር ለምንድን ነው? የተጋላጭነት ደረጃው ዝቅ ያለ ሰው የኮሌስትሮል መድኃኒት ከመጀመሩ በፊት የሚሞክራቸው ነገሮች አሉት። አንደኛ በኤክሰርሳይዝ ብቻ ምናልባት አስፈላጊ ደረጃ ላይ ወርድ የሚችል አነስተኛ የኮሌስትሮል መጨመር ሊሆን ይችላል። ኤክሰርሳይዝ እና ምግብ አበላልን ጨምሮ ሊያደርገው ይችላል። በሶስተኛ ደረጃ ደግሞ ክብደቱንም ቀንሶ ሶስቱንም ዘዴዎች በአንድነት በማድረግ መለስተኛ የሆነ የኮሌስትሮል ከፍ ማለትን መቆጣጠር ይችላል። እንግዲህ የኮሌስትሮልን ግዴታ መወሰድ አለበት፣ በከፍተኛ ደረጃ መውረድ አለበት የሚለውን ነገር የሚወስነው የሰውየው ለአደጋ ተጋላጭነት ደረጃው ነው። ከፍ ያለ ነው፣ መካከለኛ ነው፣ ዝቅ ያለ ነው። ይሄ ደግሞ ከሐኪሙ ጋር ተነጋግሮ መወሰን ያለበትና ታካሚውና አካሚው በጋራ ሊግባቡበት የሚችሉት ነጥብ ነው። እንግዲህ ኮሌስትሮሉ በከፍተኛ ደረጃ መውረድ ያለበት ሰው ለምሳሌ ያህል ከአሁን በፊት የልብ ህመም ወይም ሃርት አታክ ያጋጠመው ሰው ሊሆን ይችላል እና ያ ኮሌስትሮሉ በከፍተኛ ደረጃ መውረድ ካለበት መውሰድ ያለበትም የመድኃኒት አይነትና መጠን በከፍተኛ ደረጃ ኮሌስትሮሉን የሚያወርድ መሆን አለበት። ስለዚህ የኮሌስትሮል ህክምና ጠለቅ እያለ ሲሄድ አላማውን በትክክል መቀመጥ አለበት። ከአላማው ተነስተን ደግሞ የኮሌስትሮሉ መጠንና የኮሌስትሮሉ መድኃኒት አይነቶች ይወሰናሉ። ምን ያህል መውረድ አለባቸው የሚለውም ይወሰናል። እንግዲህ ከዚህ ጋር የሚሄዱ ሌሎችም ጉዳዮች አሉ።
በአጠቃላይ ሁኔታ መታየት ያለባቸውን ከግል ሐኪማቸው ጋር እንዲማከሩ በቅርበት እንዲከታተሉ የሚያስፈልጉ ሁኔታዎችን ጨምረው የጠቅላላ ኮሌስትሮል መጠን ከፍ ባለበት፣ የአንጎል ውስጥ የደም ስር መዘጋትና የደም መፍሰስ ስትሮክ የሚባለው እንዲሁም ድንገተኛ የልብ ድካም ሊያስከትል የሚችልበትን ሁኔታ በእርግጥ በቅርበት ማወቅ አለበት የሚለውን በዝርዝር አስረድተውናል ዶክተር ከበደ። አንድ ሌላ ጥያቄ እናንሳ። እርሶም ቅድም ጠቆም ያደረጉት በጉበት ውስጥ የሚሰራ ኮሌስትሮል ጋር የሚያያዝ የጉበት አሰራር ምርመራ ሊቨር ፈንክሽን ቴስት የሚባለው አድማጫችን እንዳቀረቡልን ተመርምረው እንደነበር እና ዝቅ ማለቱንም አሳይቶ ነበር። በዚህ ሁኔታ በህይወት መቀጠል የሚቻለው ምን ያህል ነው ይላሉ። የምርመራዎቹን አይነቶች ይዘረዝራሉ። ኤልቲ፣ ኤስጂፒቲ ይላሉ። ለሬዲዮና በርቀት ዝርዝሩ ስለማያስፈልግ ይሄ የጉበት ምርመራ የሚካሄድበትን ሁኔታ ምንስ ለማግኘት ነው የሚደረገው? አድማጫችን እንዳሉት ዝቅ ብሎ በተገኘበት ጊዜ በህይወት መቆየት የሚቻለው ምን አይነት ነው ይላሉ። ምን አይነት ደረጃዎች እንደው አስጊ ሁኔታን ይከስታሉ?
እንግዲህ አንድ ሰው በተለይ በዋናነት የሚጠቀሱት የኮሌስትሮል መድኃኒቶች መካከል ስታቲን የሚባሉ ናቸው። ስታቲን ውስጥ በጣም የተለያዩ አይነት የኮሌስትሮል መድኃኒቶች አሉ። እነኚህ ናቸው በአብዛኛው ለኮሌስትሮል ሕክምና የሚውሉትና እነሱን በተመለከተ አንድ ሐኪም ለአንድ ታካሚ ስታቲንን ከማዘዙ በፊት ስታቲኑ ሊያስከትል የሚችለውንም የጎንዮሽ ጉዳቶችን አስቦ ነው እና የጎንዮሽ ጉዳቶችን ደግሞ ሲያስብ ደግሞ ይሄ የጎንዮሽ ጉዳት ሲከተል በምን መልኩ አውቃለሁ ብሎ ከወዲሁ ገምቶ አስቦ ነው። የስታቲን በአብዛኛው ከሚታወቁ ጎንዮሽ ጉዳቶች መካከል የጡንቻ ህመም ነው በዋናነት። ከዛ የጉበትም ሊከተል ይችላል፣ የኩላሊትም ሊከተል ይችላል፣ አንዳንዴ የአእምሮ ለውጥ ሊከተል ይችላል እና አዲስ ስኳርም ሊከሰት ይችላል። እነኚህ ነገሮች ናቸው በአብዛኛው የሚታወቁት። ግን እነኚህ ጉዳዮች በጣም አልፎ አልፎ የሚከሰቱ እና በጣም በብዛት የማይከሰቱ ስለሆነ የኮሌስትሮል መድኃኒት መውሰድን መፍራት አያስፈልግም። አስፈላጊ ከሆነ ጥቅሙ ከጉዳቱ የበለጠ ያመዝናል ብሎ ነው አንድ ሐኪም ሲያዝ። እና በዋናነት እነኚህ መረዳት እንጂ መፍራት አይደለም መፍትሄው። አንድ ሐኪም ኮሌስትሮል መድኃኒት ከመጀመሩ በፊት ከሚያደርጋቸው ነገሮች አንዱ የጉበት ምርመራ ማካሄድ ነው። የጉበት ምርመራ ሲካሄድ እነኚህ ኤኤልቲ፣ ኤስጂኦቲ ብዙ ስም ያላቸው የጉበት ምርመራ ውጤቶች አሉ። እነሱ መድኃኒቱ ከመጀመሩ በፊት ትክክል መሆናቸውን መረጋገጥ ይፈልጋል አብዛኛው። ምክንያቱም የጉበት ህመም ካለ ለዚህ ለኮሌስትሮል መድኃኒት ጎንዮሽ ጉዳት መጋለጥ ይመጣል። ስለዚህ አንዱም ለዛ ነው። ሁለተኛ ነገር ደግሞ መድኃኒቱን ከጀመረ በኋላ ይሄ መድኃኒት የጉበት ችግር አስከትሏል ወይ ብሎ ለማወቅ አንዳንድ ጊዜ ከስድስት ሳምንት በኋላ አንዳንዴ ቆይቶም እስከ ሶስት ወርም ቆይቶ መድኃኒቱን ከጀመረ በኋላ የጉበት ምርመራዎችን ደግሞ ያያል። ደግሞ በሚያይበት ሰዓት ለውጦች ካሉ በጣም የጉበት ምርመራው ጭማሪ ካሳየ የጉበት ጎንዮሽ ጉዳት ይሆናል ብሎ ክትትሎችን ያደርጋል። ላብራቶሪ ብቻ ሳይሆን ሌሎችንም የጉበት ህመም ስሜቶችን በመከታተል ጉዳቶችን ለይቶ አውቆ በእርግጥም ጉዳት ከደረሰ ምናልባት የኮሌስትሮሉ መድኃኒት ማቆም ሊገደድ ይሆናል። እንደውም ከጉበት ህመም የበለጠ የጡንቻ ህመም ነው ከኮሌስትሮል መድኃኒት ጋር የተገናኘ።
መልካም። በኮሌስትሮል ምንነትና እንዲሁም ከጤና ጋር የተያያዙ ጉዳዮች ሰፊና ዝርዝር ሙያዊ ማብራሪያ ሰጥተውናል ዶክተር ከበደ፣ ልዩ የልብ አማካሪ ሐኪምና የውስጥ ደዌ ሐኪም፣ ቀደም ሲል በአዲስ አበባ ዩኒቨርሲቲ የሕክምና ትምህርት ቤት የረዥም ጊዜ መምህርና በተለያዩ ኃላፊነቶች የሰሩ በአሁኑ ወቅት ላንድማርክ የተሰኘው የግል ሕክምና ተቋም ዋና ስራ አስኪያጅ። ለጊዜው አመሰግናለሁ። በሌላ መሰል የአድማጮች ጥያቄዎች ለትምህርታዊ ፕሮግራሙ መልሰን እንደምናገኘው ተስፋ አድርጋለሁ። እግዜር ይስጥልኝ።
እኔም በጣም አመሰግናለሁ ህዝቡን ለማስተማሩ እድል ስለሰጣችሁኝ። እግዜር ይስጥልኝ።
ፕሮፌሰር ከበደንና አሉላን ለፕሮግራሙ እናመሰግናለን። አሁን የኢኮኖሚና ምጣኔ ሀብት በኢትዮጵያ ምጣኔ ሀብት ቀጥተኛ የውጭ መዋለ ንዋይ ፍሰት እያደገ ቢመጣም በቂ አይደለም ሲሉ በአዲስ አበባ ዩኒቨርሲቲ ጥናት ያከናወኑት ዶክተር አለማየሁ ገዳ ባለፈው ሳምንት ገልጸውልናል። በተለይ ከቻይና የሚገኘው ብድር 1 ቢሊዮን ዶላር በደረሰበት በአሁኑ ወቅት ብድሩ እንዴት ይከፈላል? የወደፊቱን ትውልድና ምጣኔ ሀብት ላይ ምን አይነት ተጽዕኖ ይኖረዋል? በሚል የንግድና ምጣኔ ሀብት አዘጋጅ ሄኖክ ሰማእግዜር ላቀረበላቸው ጥያቄ መልስ ይሰጣሉ።
እኔም አንዱም የሚያሰራኝ ይሄ ነው። ምንድን ነው ከአቅማችን ጋር ሲነጻጸር በጣም ከባድ ብድሮች ናቸው እነዚህ። ለምን ብትለኝ ጠቅላላ አሁን የኢትዮጵያ መንግስት ኢንቨስት የሚያደርገው ከአገር ውስጥ ከአገር ገቢ ጋር ሲነጻጸር 40% ነው። የአገር ውስጥ ገቢ ወይም ጂዲፒ ከምንለው 40% ነው ኢንቨስት የሚያደርገው። ቁጠባውን ግን ስታይ ከ10-20% ነው። ስለዚህ በጣም ትልቅ ክፍተት አለ ማለት ነው። 40% ኢንቨስት እያደረግ የምትቆጥበው ከ10-22% ነው። ስለዚህ አንድ እሱ ላይ ትልቅ ክፍተት አለ። ሁለተኛ እሱን እንኳን ክፍተት ብዘጋው ይሄን ነገር የምትመልሰው በውጭ ምንዛሪ ነው። ስለዚህ የውጭ ምንዛሪ የማፍራት አቅም እንዴት ነው ብለህ ስታየው ጠቅላላ በአመት አሁን የቅርቡን ያለፈውን አመት ብንወስድ ወደ 12-13 ቢሊዮን ነው ኢምፖርት የምናደርገው ከውጭ የምናስገባው እቃ። የምንሸጠው ኤክስፖርት ግን 3 ቢሊዮን አካባቢ ነው። እንግዲህ 10 ቢሊዮን ክፍተት አለብን ማለት ነው። ይሄ በጣም በምንም በአፍሪካም ደረጃ ስታየው ከባድ ክፍተት ነው። ሁለቱም ያለ አማራጭ አንድ ኤክስፖርትን ማስፋፋት ነው። መንግስትም እንደሱ ለማድረግ የተቻለውን እየሞከረ ነው። ግን ላለፉት 10 አመት የሞከረውን ስታየው ብዙም አልሄደም በኤክስፖርቱ ላይ። ስለዚህ አንደኛውም ነገር ይሄ ከውጭ የምናስገባውን በቁጠባና እሱ ላይ ጠንከር አድርገህ መያዝ አለብህ። በጣም መስፋፋት የለብህም ከአቅም በላይ በሆነ መንገድ አለመስፋፋት ነው ኤክስፖርቱ እስከሚያድግ ድረስ የሚመስለኝ። ለጊዜው በአጭር ጊዜ የሚታየኝ እሱ ነው። ሁለተኛ አርቆ ማሰብ ነው። ዝም ብለህ ተገኘ ብለህ መውሰድ የለብህም። ምንድን ነው የማመጣው በዚህ ነገር፣ በዚህ የማመጣው ትርፍ ይከፍልልኛል፣ ቢከፍልልኝስ በቂ የውጭ ምንዛሬ ይኖረኛል ብለህ በረዥሙ ማቀድ እና መስራት ሲጀመርም ነበረብህ። ከአሁን ጀምረህም አጠንክረህ ማሰብ ያለብህ ጉዳይ ይመስለኛል።
አዎ፣ ቀጥሎ የማነሳው ጥያቄ ትንሽ የርዕዮተ ዓለም ሁኔታ የታከለበት ነው። እንግዲህ የወጪ ገቢን ለማስፋት የሚደረጉ ጥረቶች አሉ፣ ግን የዓለም ባንክና ዓለም አቀፍ የገንዘብ ድርጅት IMF ትላልቅ የመንግስት ግንባታዎች የሚወስዱት ገንዘብ የአገሪቱን ብድርም እየጨመረ ነው። ሌሎች ደግሞ አጠቃላይ የሆነ የምጣኔ ሀብት ጫና የሚያሳድሩ ሁኔታዎችም መዘዞችም ይኖረዋል በማለት ማስጠንቀቂያ ማሳሰቢያዎችን ይሰጣሉ።
አዎ እውነትም ነው። አሁን ስናይ ትልልቁ እዳ ትልልቅ ብድሮችን የሚወስዱት የመንግስት ድርጅቶች ናቸው። እንዳልኩ አሁን ቴሌኮም ብቻ ብትወስደው 3 ቢሊዮን ብቻውን ወስዷል። የባቡሩ ከዛ የበለጠ ነው። ስለዚህ የመንግስት ድርጅቶች ናቸው የሚበደሩት። እኔ የሚታየኝ ምንድን ነው ብዙ ጊዜ ከዓለም ባንክና ከዓለም የገንዘብ ድርጅት ጋር ብዙ ጊዜ አልስማማም፣ ግን አንድ ከእነሱ ጋር የምስማማው ነገር አሁን በጣም ስለበዛ ይሄ ነገር ከግል ድርጅቱ ጋር በቅንጅት ቢሰራ መንግስት ይሄንን መጨናነቅ ሊቀንስለት ይችላል። ስለዚህ ዝም ብሎ ራሱ ብቻ ከሚሰራው መንግስት እስቲ ከግል ድርጅቶች ጋር በእንግሊዝኛ ፐብሊክ ፕራይቬት ፓርትነርሽፕ የሚሉት ማለት ነው፣ ከግሎች ጋር መንግስቱ ተቀናጅቶ ለምን ይህንን ጫናውን እንዲካፈሉለት አያደርግም ብዬ ነው ማስበው። ስለዚህ የእነሱም ስጋት ይገባኛል። ምክንያቱም ይሄ ነገር በዚሁ ከቀጠለ አጠቃላይ ኢኮኖሚው መረጋጋት ላይ መጥፎ ተጽዕኖ ያመጣል። የውጭ ምንዛሬ እጥረት ሊፈጠር ይችላል። የዋጋ ግሽበት ሊመጣ ይችላል። የእቃ እጥረት ሊፈጠር ይችላል በዚሁ ከቀጠለ። ስለዚህ ይሄ ደግሞ የማክሮ ኢኮኖሚውን አለመረጋጋት ያመጣል። ማክሮ ኢኮኖሚው ወይም አጠቃላይ ኢኮኖሚው ካልተረጋጋ እድገት አይመጣም። ብዙ ጊዜ እድገት ካልመጣ ደግሞ ድህነት አይቀንስም። ስለዚህ ቁልፍ የፖሊሲ ጥያቄ ይመስለኛል።
የገበያ ስርዓቱም ላይ ሊያሳድረው የሚችለውንም ተጽዕኖ ያክላሉ። ዘለቄታ ያለውና የተረጋጋ የገበያ ስርዓት እንዲኖር የግል ዘርፍ ተወዳዳሪነትም አንድ ላይ የሚጠቀስ ነው።
አይኖርም። ማክሮ ካልተረጋጋ እኮ የገበያው ስርዓት ይዛባል እና ይሄ አጠቃላይ ችግር ይፈጥራል። ስለዚህ ሊታሰብበት የሚገባ በጣም ጠቃሚ ጉዳይ ይመስለኛል፣ አሳሳቢ ጉዳይ ይመስለኛል።
ከማሰብም አልፎ ደግሞ ወደ ተግባር መገባትም ያለባቸው ሁኔታዎች አሉ። ምን ይሰራል በዚህ ረገድ በመንግስቱ እንደ የተወጠኑ ፖሊሲዎች ካሉ?
በመንግስት ብዙም የማውቀው ነገር የለም፣ አትሊስት እኔ ያየሁት ነገር ብዙም የለም። ግን የሌሎችን አገር ታሪክ ስናይ ለምሳሌ ኮሪያዎች በጣም ባደጉበት ጊዜ በአሜሪካ እርዳታ ላይ በጣም ጥገኛ ነበሩ። እስከ 75% የውጭ ምንዛሪያቸውን የሚያገኙት ከነሱ ነበር። እስከ 75% የሚሆን ከውጭ የሚያስገቡትን እቃ በእነሱ ነበር የሚያደርጉት። ግን ምንድን ነው ያደርጉት? ቆም ብለው ይሄ ጥገኝነት መጥፎ ሊሆን አይችልም ወይ ብለው ካላቸው ምሁራን ጋር ተሰብስበው መንግስት ምን ብሎ መክሮ በረጅም ጊዜ እቅድ አውጥቶ ባጭር ጊዜ እንደዚህ እናርግ፣ በመካከለኛ ጊዜ እናርግ፣ በረጅም ጊዜ እንደዚህ እንውጣ ብለው በእቅድ ነው የወጡበት። ስለዚህ የኛ መንግስት እንደሱ ማድረግ ያለበት ይመስለኛል።
በጣም ነው የማመሰግነው ዶክተር አለማየሁ ገዳ በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር ለማብራሪያው አመሰግናለሁ።
አመሰግናለሁ ሄኖክ፣ ደህና ሁን።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የዩናይትድ ስቴትስ መከላከያ ሚኒስትር አሽተን ካርተር በቅርቡ በተካሄደ አንድ ጋዜጣዊ መግለጫ ወቅት ራሱን እስላማዊ መንግሥት ነኝ የሚለው ጽንፈኛ ቡድን ቁልፍ አመራሮች የጦር ሚኒስትር የተባለውን አቡ ኦማር አልሺሻኒን ጨምሮ መጋቢት ወር ውስጥ በዩናይትድ ስቴትስ ኃይሎች መገደላቸውን አረጋግጠዋል። ከተገደሉት መካከል ሐሚ ኢማም በመባል የሚታወቀውም አብዱራህማን ሙስጠፋ አልቃዱሊ ይገኝበታል ተብሏል። መከላከያ ሚኒስትር አሽተን ካርተር አክለው እንዳስረዱት የእስላማዊ መንግሥቱ አንደኛው ቁልፍ መሪ አልቃዱሊ በጽንፈኛው ቡድን ውስጥ እንደ ገንዘብ ሚኒስትር ሆኖ አገልግሏል፣ ለአንዳንድ የውጭ ጉዳዮችና ሴራ ጥንሰሳዎችም በኃላፊነት ሠርቷል። አልቃዱሊ የአይሲል አንደኛው መሪ በመሆን ገና ከጥንስሱ አልቃይዳ በኢራቅ ይባል ከነበረበት ጊዜ አንስቶ የታወቀ አሸባሪ ነበር ሲሉ ካርተር አብራርተዋል ይልና የቪኦኤ ርዕሰ አንቀጽ ሐተታውን ይቀጥላል። የዩናይትድ ስቴትሱ መከላከያ ሚኒስትር አሽተን ካርተር በዚሁ ጋዜጣዊ መግለጫቸው የጸረ እስላማዊ መንግሥቱ ጥምረት ከየአካባቢው ሀገሮች ኃይሎች ጋር በመተባበር በአሸባሪው ቡድን ላይ ከባድ ተጽዕኖ እያሳደሩ ናቸው ብለዋል። በተሳካ ሁኔታ የሶሪያን ከተማ ሻዳዲን ከአይሲል ነጻ ማውጣት እጅግ ጠቃሚ እርምጃ መሆኑንም አስታውሰዋል። ሻዳዲ በሶሪያና ሰሜን ኢራቅ መካከል እንደ ዋና የልብ ደም ስር ያገለግላል። የጽንፈኛው ቡድን ተዋጊዎች ከራቃ እስከ ሞሱል መተላለፍ ስለሚቸገሩ የጸረ ቡድኑ ጥምረት ዘመቻ በዚህ ድሉ ቁልፍ ተግባር አከናውኗል። በኢራቅና ሶሪያ ያለውን ነቀርሳ ቆርጠው ጥለዋል ሲሉም የዩናይትድ ስቴትሱ መከላከያ ሚኒስትር አሽተን ካርተር ተናግረዋል። ሌላው በአይሲል ላይ የተገኘ ድል ደግሞ በሩሲያ የአየር ኃይል የታገዙ የሶሪያ መንግሥት ወታደሮች እስላማዊ መንግሥት ነኝ የሚለውን ቡድን ተዋጊዎች ከጥንታዊቷ የሶሪያ ከተማ ከፓልሚራ ገፍተው ማስወጣታቸው ነው። ለመጀመሪያ ጊዜ ነው የሩሲያ ተዋጊ አውሮፕላኖች በጸረ አሳድ ሽምቅ ተዋጊዎች ላይ ሳይሆን በአይሲል ላይ ድብደባ ሲያካሂዱ የታየው። የፔንታገን ማለትም የዩናይትድ ስቴትስ መከላከያ ሚኒስቴር ቃል አቀባይ ፒተር ኩክ ስለዚሁ ሲናገሩ የእስላማዊ መንግሥቱን የመሸነፍ ዜና በደስታ ተቀብለው ለሶሪያው የእርስ በርስ ጦርነት ዋና ምክንያቱ ግን የአሳድ መንግሥት በመሆኑ ላይ አስምረውበታል። የዩናይትድ ስቴትስ አብይ ትኩረት መሆን ያለበትም የእርስ በርስ ጦርነቱን በማብቃቱ ላይና በአሁኑ ወቅት ጄኔቫ ውስጥ እየተካሄደ ያለውን ዲፕሎማሲያዊ ሂደት ማበረታታት መሆን አለበት ብለዋል ይልና ርዕሰ አንቀጹ ሐተታውን ሲያጠቃልል እስላማዊ መንግሥቱን በወታደራዊ ኃይል በኢራቅና ሶሪያ ድል መምታት አስፈላጊ ቢሆንም በቂ ግን አይደለም። በዓለም ዙሪያ የተቀበረውን የካንሰሩን እጢዎች በሙሉ ቆርጠን ማውጣት ግድ ይላል ሲሉ የዩናይትድ ስቴትሱ መከላከያ ሚኒስትር አሽተን ካርተር የተናገሩትን ጠቅሷል። ይህንኑ አስተያየት የውጭ ጉዳይ ሚኒስትር ጆን ኬሪ የብራሰልሱ የአሸባሪዎች ጥቃት ከደረሰ በኋላ ከቤልጅጉ ጠቅላይ ሚኒስትር ቻርልስ ሚሼል ጎን ቆመው መስጠታቸው ይታወሳል። አይሲልን በአንድ ላይ ተባብረን ተነስተን ከምድረ ገጽ እስክናጠፋ ድረስ አናርፍም ነበር ያሉት ጆን ኬሪ በማለት ሐተታውን አጠቃሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ስርጭታችንን ወደ ማገባደዱ ደርሰናል። ዛሬ ታዲያ አዳነች የለንደን እንግዳ አለችን እዚህ ስቱዲያችን። ትዕግስት ንጉሴ እንኳን ደህና መጣሽ።
አመሰግናለሁ በጣም እንኳን ቆያችኝ።
አድማጮች እንግዲህ ትዕግስትን ለመጋበዝ ሰዓት አልተገኘም፣ ሙዚቃ ለመጋበዝ ብላ አድማጮች ጊዜ አልተገኘም፣ ይቅርታ እንጠይቃለን። ስርጭታችንን ወደ ማገባደዱ እናምራለን። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22ና 25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ በቃ። ያስተናገድናችሁ አሉላ ከበደና
አዳነች ፍስሐየንን ከአቀነባባሪያችን ብርሃን ኃይሉና ከተተኪው የስርጭት መሐንዲስ አልሳንቶስ እንዲሁም ከዋና አዘጋጅ ተስታበላቸውና ከተቀሩት ባልደረቦቻችን ጋር በዚህ እንሰናበታለን።
ነገ ረቡዕ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን።
አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። The voice of